የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ በአማርኛ ቋንቋ የሚያስተላልፈውን ፕሮግራም አሁን ጀመረ።
ብዙ መከራ ደረሰብን። ሄድን እስከ ደብረ ብርሃን ከአዲስ አበባ ተመልሰን በዞብልም ነበር። ከዛ ነፃ ወጣ። ነፃ ከወጣ በኋላ ገባ የመንግስት ሚዲያዎችም ገቡ፣ ዘገቡት። ስሜታችንን ገለጽን ላለው ለመንግስት ድጋፍ በማድረግ ማለት ነው። ከዛ በ29 ልደት ለተከበረ ለሊቱን እነሱ ተመልሰው ገቡ፣ የህዋት ቡድኖች ማለት ነው። እንዳለ ህዝቡም ህጻናትም ሁላችንም ተሰደን ወደዚህ ወደ ቆቦ መጣ።
አቶ አማረ ደሳለኝ የተባሉ ከዋጃና ጥሙጋ ዳግም የተፈናቀሉ አንዱን ድምፅ ነው የሰማችሁት። ለአሜሪካ ድምፅ ከሰጡት አስተያየት ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና በተባለው አካባቢ የጸጥታ መደፍረስ ሌላው ለምሽቱ ከደረሱን ዘገባዎች ውስጥ ነው። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችም ይዘናል። አስተናጋጃችሁ አሉላ ከበደ ነኝ። ሐሙስ ጥር 19 2014 ዓ.ም የምሽቱ አስተናጋጆች በተጨማሪ ከለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አስማረ፣ የምስልና ድምፅ አቀናባሪው ግርማ ደግፋና ሲሳይ አሸናፊ፣ ከዌብና ማህበራዊ ቅንብሮች አስተናጋጃችን አባየሁ ገበያው፣ ከእለቱ ዋና አዘጋጅ ጽዮን ግርማና ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችን ዘልቃለን። ጀስቲን ነው የቴክኒክ መሐንዲሳችን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን የወታደራዊ መንግስትን ተቃዋሚዎች ላለፉት 3 ወራት በሱዳን ያለውን ቀውስ ለማስወገድ በተባበሩት መንግስታት ድርጅት የቀረበውን ሐሳብ የማይቀበሉ መሆኑን በመግለጽ ትናንት ረቡዕ የተቃውሞ ሰልፍ አካሂደዋል። ተቃዋሚዎቹ በካርቱም የተባበሩት መንግስታት ጽህፈት ቤት ፊት ለፊት ባደረጉት የተቃውሞ ሰልፍ የተለያዩ የፖለቲካ ቡድኖችና ወገኖች ተነጋግረው በሱዳን ሰላማዊ ሽግግር እንዲያመቻች በተባበሩት መንግስታት በተቋቋሙ ልዑክ ጽህፈት ቤት ፊት ለፊት በመቆም ተቃውሟቸውን ማሰማታቸውን AFP ዘግቧል። ሰልፈኞቹ የተባበሩት መንግስታት ዩደም ወይም ዳውን ዳውን ዩኤን፣ ወደ መጣችሁበት ተመለሱ የመሳሰሉ መፈክሮችን ሲያሰሙ እንደነበር በዘገባው ተመልክቷል። ማሊን የተቆጣጠሩት ወታደሮች ምርጫ መቼ ማካሄድ እንደሚችሉና ከእስላማዊ ወታደሮች ጋር የሚደረገውን ውጊያ እንዴት መካሄድ እንዳለባቸው ከዓለም አቀፉ ማህበረሰብ ጋር መስማማት አለመቻላቸው ተገለጸ። ማሊን በቅኝ ትገዛ የነበረችው ፈረንሳይ በማሊ የነበራትን ወታደሮች በየጊዜው እየቀነሰች መሆኑ ተነግሯል። የአውሮፓ መንግስት የራሽያ ባለሙያዎች በማሊ መገኘታቸው ያሳስበናል በማለት ወታደሮቻቸውን ከተባበሩት መንግስታት የሰላም አስከባሪ ቡድን ለማስወጣት እያሰቡ መሆኑም ተመልክቷል። የአኒ ሪዘንበርግን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ምርጫው ማካሄድ ባለመቻሉ በምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ ማዕቀብ የተጣለበት የማሊ ወታደራዊ አገዛዝ ማዕቀቡን በደገፉት እንደ ፈረንሳይ ባሉ ሀገራት ላይ ጠንካራ አቋም ይዟል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በማሊ የሚካሄደውን ወታደራዊ እንቅስቃሴ ስትመራ የቆየችው ፈረንሳይ የማሊን ኃላፊዎች ሳታሳውቅ ወታደራዊ አውሮፕላን ጋኦ ከተሰኘው ሰሜናዊ የማሊ ክፍል ወደ ጎረቤት ሀገር አይቬሪኮስት አብርራለች በማለትም ክስ አቅርቧል። በሌላ ጎን ማሊ ከራሽያ አሰልጣኞች ጋር በተወሰነ መልኩ እየሰራች መሆኑን ብታምንም ዋግነር ከተሰኘውና ከራሽያ መንግስት ጋር ግንኙነት እንዳለው ከሚታመነው ወታደራዊ ተቋም ጋር በትብብር እየሰራች ነው በማለት የሚቀርብባትን ክስ ግን ተቃውማለች። የባማኮ ጸጥታ ጉዳዮች አጥኚ ተቋም ውስጥ የሚያገለግሉት ኦርኔላ ሞድራን የዋግነር ቡድን እያደረሳቸው ያሉት ሰብአዊ መብት ጥሰቶች አሳሳቢ መሆናቸውን ገልጸው ማላዊያን ፈረንሳይን ጨምሮ ከሌሎች ወታደራዊ ኃይሎች ጥቃት እንደሚደርስባቸው ተናግረዋል።
ይሄ ሁሉ በማሊ ያለውን ሁኔታ አላሻሻለውም። በተቃራኒው ባለፈው 1 ዓመት ውስጥ የጸጥታ ችግሩ ተባብሷል። በየቀኑ እየጨመሩ የሚሄዱ የጭካኔ ተግባራት ይፈጸማሉ። ብዙዎችም ተጠቂ ናቸው። በዚህ ሁኔታ ውስጥ የማሊ የሽግግር ባለስልጣናት ሌላ የተሻለ መንገድ የመፈለግ ፍላጎታቸውን መቀበል አለብን።
የምዕራብ ሀገራት ጣልቃ ገብነት እስካሁን ምንም ለውጥ እንዳላመጣ የሚገልጹት አጥኚዎች የራሽያ ጣልቃ መግባት ጊዜያዊ ወታደራዊ ጥንካሬን ቢሰጥም የረጅም ጊዜ ጸጥታ ችግሩን በማቃለል ረገድ ግን ውጤታማ እንደማይሆን ይገልጻሉ።
በዩናይትድ ስቴትስ የ83ቱ አመት የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በፍርድ ቤቱ የ27 አመት አገልግሎታቸው የተራማጁ ወገን ድምጽ ሆነው ከቀዩ በኋላ በጡረታ ለመገለል የወሰኑ መሆኑን ማስታወቃቸው ተገለጸ። የዩናይትድ ስቴትስ ሚዲያዎች ትናንት እንደዘገቡት ፕሬዚደንት ባይደን የቀድሞው ፕሬዚደንት ዶናልድ ትራምፕ 3 ወግ አጥባቂ ዳኞችን በመሾም 6-3 በሆነ ድምጽ የፍርድ ቤቱ አቋም ወደ ወግ አጥባቂዎች እንዲያዘነብል ማድረጋቸው ከተነገረ በኋላ ራሳቸው የመረጡትን ሰው ለመተካት እድሉን ያገኙ መሆኑ ተመልክቷል። ዳኛው ብራየር የጠቅላይ ፍርድ ቤቱ የአመቱ የሥራ ዘመን እስከሚያበቃበት ሰኔ ወር ወይም ባይደን የራሳቸውን ሰው እስኪተኩ ድረስ ሊቆዩ እንደሚችሉ የዜና ምንጮቹ ዘግበዋል። ባይደን ትራምፕ እንዳደረጉት የሚመርጧቸውን እጩ ዳኞች ዝርዝር ይፋ ባያደርጉም ልክ የመጀመሪያቱን የጃማይካና የእስያ ዝርያ ያላቸውን ካማላ ሃሪስን የዩናይትድ ስቴትስ ምክትል ፕሬዝዳንት አድርገው እንደመረጡት ሁሉ በፍርድ ቤቱም በታሪክ የመጀመሪያቱን ጥቁር ሴት የሚሾሙ መሆኑን አስታውቀዋል። የተባሉት ሴት ማን እንደሆኑ ግን አልተገለጸም። የዋይት ሃውስ ቃል አቀባይ ጄን ሳኪ ስለዚህ ሲናገሩ
He has nominated a historic number of judges who are people of color.
ባይደን በታሪክ ተጠቃሽ ሆነ ቁጥር ያላቸውን ባለቀለም ሰዎችን ሾመዋል። ሴቶችንም በዚያው መጠን በታሪክ የሚጠቀስ ቁጥር እንዳላቸው ግን አላውቅም። ይሁን እንጂ እሳቸው ሾማቸው አብዛኞቹ ሴቶች ናቸው። ያ አሜሪካ ውስጥ ያሉ ፍርድ ቤቶች ምን አይነት መልክ እንዲኖራቸው እንደሚፈልጉ ማሳያ ይመስለኛል። ያ ለአሜሪካ ህልውና የቆሙና ሌሎችንም ጭምር ያሉበትን ሁኔታ የሚወክል ነው። ያ ቁርጠኝነታቸውን የሚያሳይ መሆኑን ነው መግለጽ የሚፈልገው።
ባይደን 100 አባላት ባሉትና እኩል በተከፈለው የህግ መወሰኛው ምክር ቤት በምክትል ፕሬዝዳንታቸው አማካኝነት በሚያገኙት የግልግል ድምጽ ሊያጸድቁ እንደሚችሉ ተገልጿል። የዩናይትድ ስቴትስ ማዕከላዊ ባንክ ከመጋቢት ወር ጀምሮ የወለድ መጠኑን ለማሳደግና በኮቪድ-19 ለተጎዳው የአሜሪካ ምጣኔ ሀብት የሚያደርገውን የፋይናንስ ድጋፍ የሚያቋርጥ መሆኑን ማመላከቱ ተገለጸ። ማዕከላዊ ባንኩ የኮሮና ቫይረስ ወረርሽኝ ዩናይትድ ስቴትስን ማጥቃት ከጀመረበት እንደ አውሮፓ አቆጣጠር መጋቢት 2020 ጀምሮ ወደ 0 አውርዶት የነበረው የወለድ መጠን ምጣኔ ሀብቱን ከተጠበቀው በላይ እንዲያገግምና የሥራ አጥነቱን ቁጥር የቀነሰ መሆኑን ተመልክቷል። ይሁን እንጂ ከአመት አመት 7% የጨመረው የሸማቾች ዋጋ በታሳስ ወር በ10 አመታት ውስጥ ከፍተኛ ሆኖ መመዝገቡ ተነግሯል። የፌደራል ባንኩ ፖሊሲ አውጪዎች በዋሽንግተን ለሁለት ቀናት ተሰብስበው ስለ ጭማሪው የወሰኑ ቢሆንም ወለዱ የሚጨምርበትን መጠን አልገለጹም። ይሁን እንጂ በአንድ ጊዜ ከፍተኛ ጭማሪ የማይጠበቅ ቢሆን እንኳ በጊዜ ሂደት ውስጥ ሰዎች ለሚገዟቸው ቤቶችና ተሽከርካሪዎች ላይ ከፍተኛ የብድር ወለድ እንዲሁም አምራቾች በትላልቅ የማምረቻ መሳሪያዎቻቸው ግዢና ሸቀጦቻቸው ላይ ከፍተኛ ክፍያ ሊከፍሉ እንደሚችሉ የሚጠበቅ መሆኑ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ትናንት ለሩሲያ በላከችው ደብዳቤ የዩክሬንን የኔቶ አባልነት አስመልክቶ ሩሲያ ያነሳቻቸውን ጥያቄዎችን የሚቀበል ምላሽ አለመስጠቷን አስታወቁ። ሩሲያ ኔቶ ዩክሬንንና ሌሎች የቀድሞ የሶቪየት አባል አገሮችን በአባልነት እንዳይቀበል ዋስትና እንዲሰጣት መጠየቋ ተመልክቷል። ምዕራባውያን አገሮች ሩሲያ ዩክሬንን ለመውረር እየተዘጋጀች ነው የሚል ስጋት ያላቸው ሲሆን፣ ሩሲያ ደግሞ ኔቶ ወደ ቀድሞዎቹ የሶቪየት ህብረት አገሮች ሊስፋፋ ይችላል የሚል ስጋት ያላት መሆኑን እየገለጸች መሆኑ ይታወቃል። ሰሜን ኮሪያ ዛሬ ሐሙስም ሌላ 2 የባሊስቲክ ሚሳኤል መሳሪያዎችን ለሙከራ መተኮሷን የደቡብ ኮሪያ መከላከያ ሚኒስቴር አስታወቀ። ሰሜን ኮሪያ ይህ የጥር ወር እጅግ ስራ በስቶባታል ያለው የደቡብ ኮሪያ መከላከያ ሚኒስቴር በዚህ ወር ውስጥ ለ6ኛ ጊዜ ባካሄደችው ሙከራ 10 ሚሳኤሎችን መተኮሷን አስታውቋል። ባለሙያዎች ሰሜን ኮሪያ በአንድ ወር ውስጥ ከፍተኛ የተባለውን የሚሳኤል ሙከራ ስታደርግ ይህ የመጀመሪያዋ ነው ብለዋል። ሰሜን ኮሪያ ይህን የምታደርገው ወደ ኒውክሌር ስምምነቱ እንድትመለስ በሚጠይቋት ዩናይትድ ስቴትስና ደቡብ ኮሪያ ላይ ጫና ለማሳደር መሆኑም ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ የዕለተ ሐሙስ ምሽት ዝግጅታችንን ነው። የራዲዮ በቴሌቪዥን ስርጭታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። የቀጥታ ስርጭት ምስልና ድምጽ አቀናባሪያችን ዚነብ አብዱራህማን ናት። ወደ ቀዳሚው የዕለቱ አብይረስ ከመላፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ተወዳዳሪ ሊሆኑ የሚችሉ ብቃት ያላቸው ተማሪዎች የሚፈጠሩበት መንገድ ካሁኑ ዲፓርትመንቶቻቸው በደንብ ያዘጋጁ የትምህርት ካሪኩለሙን በደንብ አድርገው አዘጋጅተው እንዲጠብቁ እና ተወሰነ ጊዜ በኋላ ተማሪዎች ሲቀበሉ በዛ ሴክተር ውስጥ መሄድ ፈልጋሉ የሚሉ ተማሪዎችን መርጠው አበልጽገው ለኢንዱስትሪው ሬዲ የሚያደርጉበት ሁኔታ እንዲያመቻቹ ካሁኑ ዝግጅት እንዲያደርጉ ነው።
የኢትዮጵያ ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋን ድምጽ ነው የሰማችሁት። በሁለተኛው አጋማሽ በሳምንታዊው ትምህርት ነክ ፕሮግራማችን ሙሉ ዘገባው ይቀርባል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ በአዲስ ጥቃት ሳቢያ ቆቦ ላይ ተፈናቃይ ሰፍሯል። በህዋት አዲስ ጥቃት ሳቢያ ከዋጃና ካላማጣ አካባቢው ተፈናቅለው ሰሜን ወሎ ቆቦ ከተማ የተጠለሉ የከበደ የምግብና የአልባሳት እጥረት እንዳለባቸው አስታውቀዋል። በጥቃቱ ሳቢያ ከ12000 በላይ ተፈናቃይ ቆቦ መስፈሩን የዋጃ ጥሙጋ ቀበሌ ዋና አስተዳዳሪ አመልክተዋል። ህዋት ከትላንት ወዲያ ባወጣው አውጥቶታል በተባለ መግለጫ በአፋር ክልል ፕሬዝዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ሲል በጠራው ኃይል ላይ ግን ጥቃት መክፈቱን አሳውቆ ነበር። ታጣቂዎቹ በዋጃ በጥሙጋና በአላማጣ አካባቢዎች ካደረሱት ከተባለው ጥቃት ዙሪያ ግን ህዋት እስካሁን ይፋ ያደረገው ነገር የለም። መስፍን አራጌ ተከታትሎታል።
ከላሊበላ መጥተው ዋጃ ጥሙጋ ገጠር ቀበሌ ውስጥ ይኖሩ የነበሩት ማረጉ ለጋሱ በሰው ቤት ሰራተኝነት አገልግሎት ጀምሮ ያፈሩትን ሀብትና ንብረት የህዋት ኃይሎች ባለፈው ጥቅምት 8 እንደዘረፉባቸውና የሰሩትንም ቤት እንዳቃጠሉባቸው ተናግረዋል።
በራሴ ጥረት ብዙ ንብረቶች ደርሼ ነበር። ትዳርም አለኝ፣ 3 ልጆች አባት ነኝ እና ጁንታዎች አሁን ሲመጡ ማለት ነው የገና በማግስት በ30 እንደመጡ ቀጥታ ከኔ ቤት ነው የመጡ። እኔም ልጆችንና ባለቤቴን ይዤ ወጣሁኝ። ቀጥታ ገቡ ቤት። መጀመሪያ እንደገቡ ያለውን ንብረት ነው ጭነው የሄዱት። ምንም ነገር የቀረ ነገር የለም። የልብስ ስፌት መኪናዎች ነበሩ። የቤት ንብረት ምንም ነገር የለም። ያንን ጭነው ከሄዱ በኋላ ነው እንደገና ደግሞ ቤቱንም እንዳይተርፍ አድርገው ማለት ነው ቤንዚል ተርከፍክፎ ቤቱን አቃጠሉት።
ተፈናቅለው በመምጣት ላይ ሳሉም አደጋ አጋጥሟቸው እንደነበር የገለጹት አቶ ማረጉ ወደ መጠለያ ከመጡም በኋላ ያለው ህይወት ፈታኝ እንደሆነ ጠቅሰዋል።
ጥይት እየተተኮሰ መንገድ ላይ ስንመጣ የሆኑ የወደቁ ሬሳዎች ነበሩ። ባለቤቴ እነሱን ስታይ ደነገጠችና ጎረቤቶቻችን ናቸው ወደቀች። ከዛ ጡቷን ድንጋ ጎስሟት የሚገርም ደሴ ሆስፒታል ወስጄ ነው ያሳከምሁት። ከሚሌ አንድ በመኖር አንድ ጓደኛዬ ነበር የተወሰነ ባክብዬ ብር እዛ ላከልኝ። አዲስ አበባ ደግሞ አንድ ጓደኛ እንዲሁም ትንሽ ብር ላኩልኝ። የእኔ ወድሞ ማለት ነው ጓደኞች እሷን ያሳከምሁት ነው። እሷም ገና በሽተኛ ናት። ተጨማሪ ካምፕ ላይ መኖር ማለት ብዙ የለመዱ ልጆች በጣም ያሳዝናል። ምክንያቱም እኔ እነሱን ላለማየትም ስል ወጣለሁ። ከባድ ነው።
አማራ ደሳለኝ የተባሉ ሌላው አስተያየት ሰጪ ከስምንት ወራት መፈናቀል በኋላ የህዋት ኃይሎች ከአፋርና አማራ አካባቢዎች እንዲወጡ መደረጉን ተከትሎ ቤታቸውና ቤተሰቦቻቸው ወደሚገኙበት ዋጃ ቢመለሱም ከቀናት ቆይታ በኋላ ለዳግም መፈናቀል ተዳርገው ቆቦ ከተማ በመጠለያ ለመቀመጥ መገደዳቸውን ተናግረዋል።
ከዚህ በፊት ያው እንደሚታወቀው እኛን ለብዙ ዓመት ነበር ያፈናቀሉን። ከዚህ በኋላ ስምንት ወሩ ነበር። መልሶም ብዙ መከራ ደረሰብን። ሄድን እስከ ደብረ ብርሃን፣ ከአዲስ አበባ ተመልሰን በዞብልም ነበር። ከዛ ነጻ ወጣ። ነጻ ከወጣ በኋላ ገባን። የመንግስት ሚዲያዎችም ገቡ፣ ዘገቡት። ስሜታችንን ገለጽን ላለው ለመንግስት ድጋፍ በማድረግ ማለት ነው። ከዛ በ29 ልደት ስለተከበረ ለሊቱን እነሱ ተመልሰው ገቡ፣ የህዋት ቡድኖች ማለት ነው። እንዳለ ህዝቡም ህጻናትም ሁላችንም ተሰደን ወደዚህ ወደ ቆቦ መጣን። ብዙ ህጻናቶች አሉ፣ እናቶች አሉ። እዚህ ራያ ቆቦ ነው የምንኖረው። በተለይ እዛ አካባቢ ወደዚህ የመጣውን አካል የአማራ አማራውን ቤት እየለዩ እየዘረፉ እየጫኑ ነው እና ህዝቡ ስቃይ ላይ ነው ያለው። እንደ መንግስት ያው መጀመሪያ ሲገባ ልክ እንዳደረገው የሚዲያ ሽፋን ሁሉ ብዙም አልሰጠም። ይህም ህዝቡ በከባድ ሁኔታ ነው ያለው። እዛ ያለው ህዝብ ተቸግሮ ነው ያለው። ቤቶች አቃጥለዋል፣ ለይተው ንብረቶች ወስደዋል፣ እያጠሩ ማለት ነው። ምንም አሁን የታጣቂውን የምንም እሱ የራሳቸው እንትን ሊኖራቸው ይችላል። አሁን ሲቪሉ ማህበረሰብ ነው እያሰቃዩት ያሉት።
የዋጃ ጥሙጋ ቀበሌ አስተዳዳሪ የሆኑት ያሬድ አድማሴ የህዋት ኃይሎች ከታህሳስ ወር መጨረሻ ጀምሮ ወደ አካባቢው ሰርገው መግባታቸውን ተከትሎ ከ12000 በላይ ህዝብ መፈናቀሉን ጠቁመዋል። የተፈናቀለው ህዝብም ከዋጃ 17 ኪሎ ሜትር ርቃ በምትገኘው ቆቦ ከተማ በሁለት መጠለያ ጣቢያዎች ላይ መስፈሩን ጠቅሰዋል።
ማህበረሰቡ መከላከያ ወደ ቦታው በገባ ጊዜ ከፍተኛ ድጋፍ ያደረገና የጁንታውን ኃይል የማይደግፍ የሚጠላ የነበረ በመሆኑ ጁንታው ሾልኮ ወደ አካባቢው ሲገባ ከፍተኛ የሆነ ጭፍጨፋ ይደርስብኛል የሚል ስጋት ስለነበረው አሁን ባለበት ሁኔታ ጁንታው ቡድን አካባቢው ላይ ንብረት እየዘረፈ ሕይወት እያጠፋ እየደበደበ እያሰረ ነው ያለው በአሁኑ ሰዓት። ስለዚህ ማህበረሰቡ ተመልሶ ወደ ቆቦ ከተማ በመጠለያ ውስጥ የገባበት ሁኔታ ነው ያለው። ቆቦ ሁለት ካምፕ ውስጥ ነው ያለው። አንዱ ድንጋይ ቁልል የሚባል ትምህርት ቤት ውስጥ የራያ አለማጣ ህዝብ እዛ አካባቢ ነው ያለው። የአለማጣ ከተማ ደግሞ በቆቦ ፖሊስ ጣቢያ ጀርባ አካባቢ አንድ ካምፕ ተዘጋጅቶለት እዛ አካባቢ ነው ያለው።
የምግብ የአልባሳት እና መስተንግዶ ድጋፎችን በምን መልኩ ነው የሚያገኘው?
እስካሁን ምንም አይነት የተደረገለት ድጋፍ የለም። በእርግጥ ከአካባቢው ከቆቦ ከተማ ማህበረሰብ የምግብ እና አንዳንድ በጎ አድራጊዎች የመጠለያ ቤታቸው አካባቢ ድጋፍ የማድረግ ነገሮች አሉ። ማህበረሰቡ የመደገፍ ፍላጎቱና እየደገፈ ያለበት ሁኔታ የተሻለ ነው። አንዳንድ ደግሞ በጎ አድራጊ ድርጅቶች የተወሰኑ አልባሳትና ዱቄት ድጋፍ ለማድረግ ተሞክሯል። በጎ አድራጊዎችም እንዲሁ ድጋፍ ለማድረግ ሞክረዋል። ከዚህ ውጭ የረባ ነገርና ማህበረሰቡን ሊያግዝ በሚችል መንገድ የተደረገ ድጋፍ እስካሁን የለም የቀረበ ነገር።
የህወሓት ኃይሎች በአካባቢው ተደጋጋሚ ጥቃት በመሰንዘራቸው ህዝቡ ለሞት ለአካል ጉዳትና ስደት እየተዳረገ ነው የሚሉት አስተዳዳሪው መንግስት ህልውናውን ከሚገዳደሩት ኃይሎች ሊታደገው ይገባል ሲሉ ጥሪ አስተላልፈዋል።
የአካባቢው ማህበረሰብ በብዙ መንገድ እየተንገላታ እየተጎዳ ያለ ማህበረሰብ ነው። ከዚህ በፊት ኦልሞስት ለስድስት ወር አካባቢ የተፈናቀለ ማህበረሰብ ነው። በተለያየ መንገድ የስነ ልቦና ኢኮኖሚ የተለያዩ የአካል የሞት ችግሮች ደርሰውበታል። ያ ሰላም ተመለሰልኝ ብሎ ደግሞ ወደ አካባቢው ተመልሶ እየኖረ የነበረ ማህበረሰብ ነው። እንደገና መከላከያ በአካባቢው በመግባቱና የልዩ ኃይል የአማራ ልዩ ኃይል በአካባቢው በመግባቱ ተደስቶ የተለያዩ ድጋፎች እያደረገ የነበረ ማህበረሰብ ነው። ይህን በማድረጉ ምክንያት ደግሞ ህወሓት ሰርጎ ገቦች በአካባቢው ገብተው አሁን ድጋሚ አፈናቅለውት በከፍተኛ ችግር ውስጥ ያለ ማህበረሰብ ነው።
ህወሓት ከትናንት ወዲያ አወጣው በተባለው መግለጫ በአፋር ክልል ፕሬዚደንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት መክፈቱን ሲያምን በዋጃ ጥሙጋና አላማጣ አካባቢዎች ኃይሎቹ አደረሱት ስለተባለው ጥቃት ግን እስካሁን በይፋ ያለው ነገር የለም። የአሜሪካ ድምጽ በዚህና ከዚህ ቀደም በመሰል ጉዳዮች ላይ አስተያየታቸውን ለማግኘት ለክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር ያቀረበው ተደጋጋሚ ሙከራ አልተሳካለትም። ይሁን እንጂ ዳይሬክተሩ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት አሸባሪ ሲሉ የጠሩት የህወሓት ቡድን በማይጸብሪ፣ አደርቃይ፣ ቆቦ፣ ኮረምና አላማጣ በየቀኑ በሚሰነዝረው ወታደራዊ ጥቃት ንጹሐን እየሞቱና እየተሰቃዩ መሆናቸውን ገልጸዋል። ራያ አላማጣ በኢህአዴግ አስተዳደር ወቅት ለ27 ዓመታት በትግራይ ክልል ስር እንደነበር ያስታወሱት የዋጃው ነዋሪ አስተያየት ሰጪ የአካባቢው ማህበረሰብ ወደ አማራ ክልል ለመካለል ተደጋጋሚ ጥያቄና ሰላማዊ ትግል ሲያደርግ ቆይቶ በዶክተር አብይና ባልደረቦቻቸው የተመራው ለውጥ ሲመጣ በሰሜን ወሎ አስተዳደር ስር መቆየቱን ጠቁመዋል። ከራያ አላማጣ ማንነት ጋር ተያይዞ ሶስት አቋሞች ሲንጸባረቁ መቆየታቸውን የአሜሪካ ድምጽ የአካባቢውን ነዋሪዎችና የመብት ተሟጋቾችን ከዓመታት በፊት አናግሮ መዘገቡ ይታወሳል። በወቅቱ እንደተዘገበው በግዳጅ ከትግራይ ጋር እንድንካለል ተደረግን እንጂ አማራዎች ነን፣ እናም ከአማራ ክልል ጋር ተቀላቅለን መኖር እንፈልጋለን የሚሉ በአንድ በኩል ሲኖሩ፣ ትግራይም አማራም ሳንሆን በራሳችን የቆምን የራያ ማንነት ያለን ሰዎች ነን የሚል አቋም የሚያራምዱ በሌላ በኩል አሉ። በሶስተኛነት ደግሞ እንደ ሌላው የትግራይ አካባቢ እኩል ባንለማም ትግራዮች ነን የሚል መልከታ የሚያንጸባርቁ መኖራቸውን ጠቅሶ ጣቢያው ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። ወደ ደቡብ ኢትዮጵያን የሚወስደን ተከታዩ ዘገባችን ገላና ውስጥ የጸጥታ መደፍረስ ይለናል። መንግስት በአሸባሪነት የፈረጀውና ባለስልጣናቱ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሲል የሚጠራው ታጣቂ ቡድን በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ውስጥ መጠነ ሰፊ ያሉትን ጥቃት እያደረሰ መሆኑን የወረዳው ነዋሪዎችና ኃላፊዎች ለአሜሪካ ድምጽ ገልጠዋል። ቡድኑ በአጎራባች ክልል ወረዳዎች ውስጥም ስጋት መሆኑን በጌዲዮ ዞን የኮቼሬና የአማሮ ወረዳዎች ባለስልጣናት ገልጠዋል። ዩናተን ዘብዲዮስ ተከታትሎታል።
በኦሮሚያ ክልል ምዕራብ ጉጂ ዞን የጋላና ወረዳ የካቢኔዎች ምክር ቤት ኃላፊና የወረዳው አስተዳደር ተጠሪ አቶ ምትኩ ጸጋዬ ዛሬ ለአሜሪካ ድምጽ እንዳስተዋወቁት ቡድኑ በሁሉም ቀበሌያት የተስፋፋ ጥቃት ያደረሰ ነው።
አጠቃላይ የወረዳው ቀበሌዎች 19 ናቸው። ከ19ኙ ሁለቱ ከተማ ክልል ውስጥ ከተማ ያውቅና ያላቸው ናቸው። ከዛ ያለፈ ያው ሌላው ቀበሌ ላይ ኦልሬዲ ሁሉንም ቀበሌ ነካክቷል። ሁሉንም ቀበሌ ሲል 17ቱንም ቀበሌ ነካክቷል። መንግስት ተቋማትን የሚያፈርሱት አደረጃጀቱ መንግስት ስለሆነ የመንግስትን አደረጃጀት ማፍረስ ነው አላማችን። ሌሎች ያላቸው እነዛን ቀበሌዎች ደግሞ ጠሩና ህዝቡን ይጠራሉ። ህዝባውን እነሱ አጠገብ የማይሄድ ህዝብ አለ፣ ሰፊ ህብረተሰብ ማለት ነው። አፍራፊው ደግሞ ወደ እነሱ ሄዶም ይጠጋል። በዚህ አንዳንድ ቀበሌ ገብቶ ያቃጠሉትና እርምጃ ወሰዱበት ቀበሌ ደግሞ ወደ ጫካ ሸሽቶ ይገባል። መሳሪያ መቀማት ነው። መሳሪያ ቀምቶ ወስዶ ከአርሶ አደሩ ደግሞ መሸጥ ነው። ይህን ነው ብዙ ነገር አርሶ አደር ላይ ተጫውቶ ያሉት እና ትልቅ ስጋት ነው ለወረዳ ሆኖ ያለው። አሁንስ ከባድ ነገር ነው።
የወረዳ ዋና ከተማ ተወርም በአምስትና በስድስት ኪሎ ሜትር ርቀት የመሳሪያ ድምፅ እንደሚሰማበት ገልጸው ጥቃቱ ከበረታባቸው ቀበሌያት ቁጥራቸው በውል ያልተገለጡ ሲቪሎች መፈናቀላቸውና መገደላቸውን ተናግሯል።
በተለይ በዚህ 3 ቀን ውስጥ የሞተው 2 ሰው በትክክለኛ 2 ሰው ሞቷል። ሁለቱ ቀበሌ ዛሬ ደግሞ ትልቅ ነች። ከአማሮ ልዩ ወረዳ ጋር የሚያገናኙ ከወረዳ ልጅ ከከተማ አስተዳደር እዛ ገበያ ውስጥ አሁን ዛሬ ለማበረበት እዛ አካባቢ ነው ያሉት እና ትላንት ማታ ነው እዛም ለገቡት። ሌላው እንግዲህ በቃ ከነሱ በላይ ሲሆን አርሶ አደር መጀመሪያ ተከላክሎ ነበር እስከ ዛሬ እንትን እያለ ነበረው። አሁን ደግሞ በአሁኑ ሰዓት በቃ አርሶ አደሩም የሚደርስልኝ አካል በአግባቡ ወደውን ካልመጣልኝ እርምጃ ማታ እየመጣ አርሶ አደር እየገደለ ቀበሌ መዋቅሮችን እያፈረሰ እያቃጠለ ባንዲራ እያቃጠለ እየሄደ ማን ይደርስልኛል የሚል ስጋት ውስጥ ወደ ጫካ መሸሽ ጀምረዋል አርሶ አደሩ። ሌላው ደግሞ ወደ ወረዳ ወደ ከተማ ይሸሸናል።
በተጨማሪም በአንድ ሳምንት ብቻ በኦነግ ሸኔ የተገደሉ ከተባሉት ውስጥ አቶ ናገኦ ገመዴ፣ አቶ ገልገሎ ቢፍቱ፣ አቶ ዱቤ ሆጤሶ እና አቶ አየለሊቃ እንደሚገኙም ተገልጧል። የኢትዮጵያ መንግስት አሸባሪ በማለት የፈረጀውና ኦነግ ሸኔ ሲል የሚጠራው ራሱን ግን የኦሮሞ ነጻነት ሰራዊት በማለት የሰየመው ቡድን የቀረበበትን ክስ በተመለከተ የሰጠው ይፋዊ መግለጫ የለም። በእኛ በኩልም ምላሻቸውን ለማካተት ያደረግነው ጥረት አልተሳካም። ይሁንና አቶ ምትኩ ቀጠናው ለሽምቅ ውጊያ የተመቸ በመሆኑ ቡድኑ ኃይሉን ወደዛው ያስተባበረ በማደራጀት ከፍተኛ በደል እየፈጸመ ነው ሲሉ ተናግሯል። በህዝቡ ላይ ቡድኑ ያደረሰ ነው ያሉትን ጉዳት ዘርዝረዋል።
ሰው መግደል፣ ቤት ማቃጠል፣ ንብረት መውረስ፣ የመንግስት ተቋማትን ማቃጠል፣ የጤና ኬላ፣ የፋርመር ቴክኒካል ሴንተር ኤፍቲሲ፣ የአንተ ሊቀመንበሮች ቤት፣ የቀበሌ ጽህፈት ቤት፣ እነዚህ የአርሶ አደር ከብት እየወሰዱ ማረድ፣ የኔን ሁሉ እያጠቁ ነው አሉት።
በህዝቡ ላይ የደረሰ ነው ያሉትን ሰቆቃ ለማስቆም ከዚህ በፊት ሲወሰድ ከነበረው እርምጃ የተጠናከረ ዘመቻ ማካሄድ እንደሚያስፈልግም ለዚህም የክልልና የፌዴራል መንግስት ድጋፍ እንደሚያስፈልግ ተናግሯል።
ያለውን ኃይል ተጠቅሞ በየአቅጣጫ ወደ ቀርጫ፣ ወደ ብሩሳ ኮጆ እና ወደ መልካስ ወዳ ወደዛ የሚያስገባ በኮኮል አርጎ ኦፕሬሽኑን እየገባ ነው። መንግስት ግን አሁን እነሱ ከዛ ሸሽቶ ወደዚህ ክፍተት ያለበት ቦታ ነው ህዝቡን እያጠቁ ያሉት። ስለዚህ እንደዚህ አይነት ክፍተት ቦታ እየተጠቀሙ ጦር የገባበትን ቦታ ሾልኮ ያልፉና ሌላ ቦታ እየመጡ መጀመሪያ በነበሩት ሂደት እርስ እየተጨማመሩ ቁጥራቸው እየጨመረ እየመጣ በዛ አይነት ነገር ነው ትልቅ እርምጃ እየወሰዱብን ያሉት። ኦፕሬሽን ተካሂዶ ህዝቡንም ወደ ቦታ መመለስና ወደ የቀያቸው መመለስ የሚቻልበትን መንገድ ለማድረግ መጀመሪያ ኦፕሬሽን ካልገባና ህዝቡ እስካሁን ብዙ ነገር እያደረጉ ህዝቡ በጣም ተፈናቅሎ ወደ ቦታ ያለው ህዝብ ያን ነገር ለማድረግ ደግሞ ትልቅ ስራ ይፈልጋል።
ስማቸውን በመገናኛ ብዙሃን መግለጽ ለደህንነታቸው ስለሚያሰጋቸው ከመናገር የተቆጠቡት በወረዳው የቶሬ ከተማ ነዋሪ የሆኑት ያሉበትን ሁኔታ ተናግሯል።
8 ቀበሌ ተቆጣጥሯል እንዳለ ሸሞሌ ኦዳ፣ ቃርሳ፣ መደሳ፣ ሸሞሌ ሂዳ፣ ኦዳና ቤሌ እና ተሻግሮ ሜጠሪን ወሮ ነው አሁን ያለው። ከዛ በቃ ህዝቡን ይገርፋል፣ ይገላል። ሽማግሌ ሴት ወንድም እየሰረሰ እየገደለ 100,000 አምጡ፣ 50,000 አምጡ እያለ በቃ ስቃይ ውስጥ ነው ያለ ነው። አሁንም እኛም ጫካ ውስጥ ነው የምንገኘው። አማሮ መስመርም ተቋርጧል። በእነሱ ምክንያት ምንም ማውጫ መግቢያ ያለንም በቃ።
የቀርሳ ቀበሌ ነዋሪም ተመሳሳይ ስጋታቸውን ገልጠው ከፍተኛ ችግር ላይ መውደቃቸውን ተናግሯል።
እንዳለ አካባቢውን ቀበሌ ሁሉ ወስዷል። እስካሁን የመንግስት አካል አልገባም። ልዩ ኃይል ፖሊስ ወረዳ ላይ ነው። ምንም ቀበሌ መርዳት አልቻለም። መንገዱ ተቋርጧል። ቀበሌ ሁሉ ቤቱ፣ ያም ቀበሌ አመራር ቤት፣ የሚሊሻ ቤት ሁሉ ወድሟል። የሰው ነፍስ እየሞተ ነው። በጣም አስከፊ ችግር ውስጥ ነው አካባቢው አለ።
እነሱ ኦነግ ሸኔ በማለት የሚጠሩት ቡድን በአጎራባች ክልል ወረዳዎችም ስጋት መሆኑን በጌዲዮ ዞን የኮቸር ወረዳ ዋና አስተዳዳሪም አቶ ብርሃኑ ማሩ አስታውቀዋል።
ቀበሌ ከምንዋሰንበት ውስጥ አብዛኛውን ሀንድ ኦቨር አድርጓል ማለት አስሩም ማለት ይቻላል። ከአንድና ከሁለት ቀበሌ ሲሆንም ወረዳችንንም ብሎም ዞናችንንም የስጋት ቀጠና አድርጓል። አጠቃላይ እንቅስቃሴያቸው በየቀኑ የመንግስትን ተቋማት ማውደም ነው።
አማሮ ወረዳም የስጋት ቀጠና መሆኑን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በስልክ ለአሜሪካ ድምፅ አስታውቋል። ይህ በእንዲህ እንዳለ የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ሻፊ ሁሰን ከአንድ ሳምንት በፊት በሰጡት መግለጫ ቡድኑ የሚያደርሰውን ጥቃት ለማስቆም በብሔራዊና ክልላዊ የጸጥታ ኃይሎች የተቀናጀ እርምጃ እየተወሰደ መሆኑን ገልጠው ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች ተከታዩ ደግሞ ስለ አሜሪካና ኢትዮጵያ የወደፊት ግንኙነት የተመለከተ ዘገባ ነው። ዩናይትድ ስቴትስ ከኢትዮጵያ ጋር ያላት ስትራቴጂያዊ ግንኙነት ወደ ነበረበት እንዲመለስ ፍላጎት አላት ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ አዲሱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ዴቪድ ሶተርፊልድ የኢትዮጵያ ውስጥ ስለነበራቸው ቆይታ አብራርተዋል። የትናንቱ የአምባሳደሮች ሹመት ዲፕሎማሲያዊ ሙያን መሰረት ያደረገና ቁጠባን ታሳቢ ያደረገ እንደሆነም ቃል አቀባዩ ጨምረው ገልጠዋል። ኬኔዲ አባተ ለዘገባው ተከታዩን ይዞ ቀርቧል።
አምባሳደር ዲና ሙፍቲ በዛሬው ሳምንታዊ መግለጫቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ዴቪድ ሳተርፊልድ በቅርቡ በኢትዮጵያ ባደረጉት ጉብኝት ዙሪያ ዋንደኛ ትኩረት አድርገዋል። የልዩ መልእክተኛውን የሰሞኑን ጉብኝት በተመለከተ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምንም መግለጫ አልነበረም። አምባሳደር ዲና ዛሬ ለመጀመሪያ ጊዜ የኢትዮጵያን መንግስት በመወከል በሰጡት ማብራሪያ ታዲያ የልዩ መልእክተኛው ጉብኝት ጥርጣሬ እያደረበት የመጣውን የሁለቱን አገራት ግንኙነት ወደ ነበረበት የመመለስ አላማ እንዳለው ነው ያብራሩት።
ባለፈው ሳምንት የአሜሪካ የአፍሪካ ልዑክ አዲሱ የአፍሪካ ልዑክና የውጭ ጉዳይ ሚኒስትር ሹመት ሰጥተው ነበር። በዋናነት ይህ ልዑክ ይዞ የመጣው መልእክት የኢትዮጵያና የአሜሪካ ስትራቴጂክ ግንኙነት ወደ ነበረ እንዲመለስ በአሜሪካ በኩል ፍላጎት እንዳለ፣ ኢትዮጵያ እንደ ከዚህ ቀደሙ በአፍሪካ ቀንድ አንከር የሆነ ሮል ከአሜሪካ ጋር በመተባበር እንድትጫወት በአሜሪካ በኩል ፍላጎት እንዳለ ገለጹበት። በአጠቃላይ ሶፋር የነበረው የጥርጣሬ መንፈስ በአዲስ መንፈስ በኢንጌጅመንት እንዲተካ ጉብኝት ነው ነበረ። ምክንያቱም ባለፈው ሳምንት እዚህ ስንገናኝ እነሱ የመጡበት ዕለት ስለነበረ ምንም ያልኳቸው ነገር አልነበረም። በተረፈ የተለመደው ለምሳሌ ሰላምን ማምጣት የዚህ በኢትዮጵያ በኩል ናሽናል ዲያሎግ ኦል ኢንክሉሲቭ ዲያሎግ ለማካሄድ ያለውን አቋም
የኢትዮጵያና የዩናይትድ ስቴትስን ግንኙነት ወደ ነበረበት መመለስ ሲባል ምን ማለት ነው በሚል ለተነሳላቸው ጥያቄ አምባሳደር ዲና ተከታዩን ምላሽ ሰጥተዋል።
አሜሪካና በኢትዮጵያ መካከል በዚህ በህግ የበላይነት የማስከበር ሂደት ላይ ያልተግባባ ናቸው ነገሮች አሉ። በመንግስት ሪካርድ ሲሉታል ትንሽ ጉንፋን ጊዜ ነገር አለ ተከሰተ ነገር በመሆኑ ያቋም ጉዳይ አለ ክስለት ሲሆነ ነገር አሜሪካኖች የሚያን አቋም በደንብ ያጠለቁበት ሁኔታ አለ። እሱን መረዳት ጀምሯል። እሱ መረዳት መጀመራቸው ዞሮ ዞሮ ሰሞኑን መጨረሻ የመጣ ልዑክ ቡድን ቀደም ሲል ከነበረ ሁኔታ በተለየ ሁኔታ አሁን ያለው ሪያሊቲ ወንድቅረውን በደንብ እየገባው ይተዋል። ስለዚህ ይህም ወዴት ያመራል የሚለውን ግንኙነቱ ወደነበረበት ለመለስ እድሉ ሰፊ ነው። በሩ ተከፍቷል። እንነጋገር ወደነበረበት እንሂድ ያሉት እነሱ ብሏል። እኛም እንፈልጋል።
በትናንትናው ዕለት ዶክተር ስለሺ በቀለንና ጀነራል ባጫ ደበሌን ጨምሮ ለ27 ግለሰቦች በፕሬዝዳንት ሳህለወርቅ ዘውዴ የተሰጠውን የአምባሳደርነት ሹመት ዓላማ በተመለከተም የውጭ ጉዳይ ሚኒስቴር ቃል አቀባዩ ገለጻ አድርገዋል።
ዋና ዋና ትኩረት ጉዳዮች ብሔራዊ ጥቅምንና አገራዊ ክብርን በተሻለ ሁኔታ ማስጠበቅን ዓላማ ያደርጋል። ዲፕሎማቱ በጥናት ነው የተሰራው። 3 አይነት አሰራሮች ናቸው ተከታይ ናቸው በጥናት መሰረት። አንደኛ በአነስተኛ የሰው ኃይል የሚሰሩ ኤምባሲዎችና አምባሳደሮች አነስተኛ የሰው ኃይል ይኖረዋል። አንዳንዶች የተለያዩ ስያሜ ይሰጧቸዋል። ላፕቶፕ አምባሳደርስ የሚሏቸው አሉ። ግን የሰው ኃይሉ በጣም አነስተኛ የሆነና ከውጭ አንጻር ማለት ነው። ሌላው ምናል ሬዚደንት አምባሳደርስ ይባላል። እዚሁ ነው የሚኖሩት። እዛ ሀገር አይኖሩም የተወከሉበት ሀገር። ግን እዛ ሀገር አስፈላጊ ሲሆን እየተመላለሱ የሚሰሩ በአነስተኛ የሰው ኃይል በአነስተኛ ወጪ ትላልቅ ስራዎችን የመስራት አቅጣጫም ነው። የኢትዮጵያ የውጭ ግንኙነትም በክብር ቆንስላ የመሸፈን የማሰራት አቅጣጫም ይሰራበታል። በተቻለ መጠን ኢትዮጵያና ትውልደ ኢትዮጵያዊ የሆኑ ኢትዮጵያ ወዳጆችን የኢትዮጵያን ጥቅሞች የሚያስከብሩበት አቅጣጫ ይበረታታል። እንዳያችሁት ዲያስፖራ እንደዚሁ በዚህ በዲፕሎማሲ ስራ የሚሳተፍበት ጥሩ እድል እንዳለ ነው።
ጠቅላይ ሚኒስትር አብይ አህመድ ከትግራይ ኃይሎች ጋር ለመነጋገር መንግስታቸው ዝግጁ ስለመሆኑ ተናግረዋል በሚል ኤፒ ከኢትዮጵያ ዳያስፖራ አባላት አገኘውት ያለውን መረጃ ዋቢ በማድረግ ያወጣውን ዘገባም አምባሳደር ዲና አጣጥለዋል።
ጠቅላይ ሚኒስትሩ ከትግራይ ብሏል ብሎ አንድ ሰው ተናገረ። ያንሰው እንትርጋስ ሪፖርት አደረገ የተባለው ነገር ኦፊሻሊ በዚህ ረገድ የተባለ ነገር የለም አልተባለም። ከተረሪስት ድርጅት ጋር እንነጋገራለን የሚለው
የሱዳን ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝዳንት ጄኔራል ሐምዳን ደጋሎ በኢትዮጵያ ያደረጉትን ጉብኝት በተመለከተ በሰጡት ማብራሪያ ደግሞ የሁለቱን ሀገራት ህዝቦች በታሪክ ወዳልነበረ ልዩነት ውስጥ አናስገባው በሚል በኢትዮጵያ የተያዘውን አቋም የሚደግፍ እንደሆነ ገልጸዋል። ሱዳን በሶስተኛ ወገን በመገፋት ወደ ግጭት ከገባችበት መንገድ በመመለስ ገንቢ አቋም ማንጸባረቅ እንደምትቀጥል ተስፋ እናደርጋለንም ነው ያሉት አምባሳደር ዲና። አዲስ አበባ በቀጣዩ ሳምንት ከምታስተናግደው የመሪዎች ስብሰባ ጋር በተያያዘ ስለሚደረጉ የኮቪድ-19 ወረርሽኝ ጥንቃቄዎች ማብራሪያ የሰጡት የጤና ሚኒስትሯ ዶክተር ሊያ ከበደ ደግሞ ተከታዩን ብለዋል።
እንግዲህ የኮቪድ ወረርሽኝ ጥንቃቄዎችን ማድረግ ዛሬ ነገ ምንለው ወይም በየቀኑ መቀነስ ያለበት ጊዜ ምንም የለም። ነገር ግን በተለይ በዚህ አይነት እንግዶችን በሚናስተናግድበት ወቅት ደግሞ ይበልጥ ጥንቃቄ በማድረግ የተሳካ ጉባኤ የማድረግና የሚመጡ በርካታ ሀገር መሪዎችና እንግዶችን ጤንነትና ደህንነት ጠብቀን እንዲሳካ ማድረግ ግን የሁላችንም ኃላፊነት ነው። በተለይ ደግሞ በሆቴሎች፣ በስብሰባ ቦታዎች፣ በትራንስፖርት አካባቢዎች፣ በመዝናኛ ቦታዎችና ሌሎች ሁኔታዎች ዘርፈ ብዙ የመከላከል መንገዶችን መተግበርና አተገባበራቸውንም በየዘርፉ መከታተል ያስፈልጋል።
ስብሰባውን ለማስተናገድ የአዲስ አበባ ከተማ አስፈላጊውን ዝግጅቶች ማድረጓን የገለጹት የአስተዳደሩ የኮሙኒኬሽን ኃላፊ ዶክተር ዮናስ ዘውዴ በበኩላቸው የተለያዩ ተግባራትን የሚያደርጉ በጎ ፈቃደኞች እንደሚሰማሩም ገልጸዋል።
እንግዲህ ይህንን ለማሳለጥ ከ500 በላይ የሆኑ በጎ ፈቃደኞች አሉ። እነሱን ቅዳሜ ለት ትሬኒንግ በመስጠት በዋነኝነት ከጤና ጋር በተገናኘ ከጸጥታ ጋር በተገናኘ ከአንዳንድ ነገሮች ጋር በተገናኘ በቂ የሆነ ስልጠና በመስጠት ከቅዳሜ በኋላ ይሰማራሉ ማለት ነው። እሱን በማድረግ ሂደት ላይ እንገኛለን።
በስብሰባው ወቅት እንደ ሆቴልና ትራንስፖርት ያሉ አገልግሎቶችን የሚሰጡ ግለሰቦች የኮቪድ-19 ክትባት የወሰዱ መሆን እንዳለባቸውም አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ ድሬዳዋ እንሰዳችሁ። የወሰንና የማንነት ጉዳዮች ኮሚሽን ዛሬ ድሬዳዋ ላይ በዝግ ተቀምጧል። በወሰኖችና በማንነት ዙሪያ በ68 ዞኖች ላይ ባካሄደው የመጀመሪያ ጥናት ውጤት ላይ ነው ከህብረተሰቡ ጋር በዝግ ምክክር ማካሄድ መጀመሩን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ያስታወቀው። ድሬዳዋ ላይ በአገር አቀፍ ደረጃ የተጀመረው ይህ ህዝባዊ ውይይት ወደፊትም መገናኛ ብዙሃንና የፖለቲካ ፓርቲዎችን ያካተተ ተጨማሪ ውይይት እንደሚያካሄድ ኮሚሽኑ ጠቅሞ በአስተዳደር ወሰንና በማንነት ጉዳይ ላይ ያሉ ጥያቄዎችን በዘላቂነት ለመፍታት ያስችላል የሚለውን ሐሳብ እንደሚያቀርብም አመልክቷል። አዲስ ቸኮል ነው የተከታተለው።
የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን በዩኒቨርሲቲዎች ያስጠና የቆየውን የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ጥያቄ አጠናቆ ለህዝብ ውይይት ማቅረብ መጀመሩን አስታወቀ። ለመጀመሪያ ጊዜ ድሬዳዋ ላይ ለሚዲያ ዝግ በሆነ መድረክ የቀረበው ጥናት በ28 ዩኒቨርሲቲዎች የተጠና መሆኑን የኮሚሽኑ ምክትል ዋና ሰብሳቢ ኡስታዝ አቡበከር አህመድ ለአሜሪካ ድምጽ አስታውቀዋል።
የመጀመሪያ የሆነ ህዝባዊ ምክክር መድረክ ነው። እንግዲህ በዚህ ባለፉት 18 ወራቶች እንደ ሀገር በ68 ዞኖች አካባቢ ተዘዋውሮ ጥናትና አጥንቷል። ጥናቶቹ ሁለት አይነት ጥናት ናቸው። አንደኛው የወረቀትን መሰረት ያደረገ ጥናት ነው። ሁለተኛው የመስክ ጥናት ነው። የመስክ ጥናቱ ላይ ከ28 ዩኒቨርሲቲዎች በላይ በተሳተፉበት በአዲስ አበባ ዩኒቨርሲቲ በበላይነት ሆኖ ሁሉም ባለድርሻዎች ከ80 በላይ ባለሙያዎች ባሉበት አካባቢው ላይ ወርዶ በትክክል ችግሮቹን ለይቶ ለማውጣት ከማህበረሰቡ ጋር መሬት ላይ ያለውን ነገር የማንሳትና የማየት የማጥናት ስራ ተሰርቶ የመጨረሻው ግብአት ተጠናቆ ባለፉት ወር መጨረሻ አካባቢ ላይ ገብቷል። አሁን ምንድነው የተፈለገው? ዛሬ የህዝባዊ ምክክር መድረኮች ባለፈው በገለጽንበት መሰረት ህዝባዊ ምክክር መድረኮች እንዲደረጉ በየአካባቢው ላይ የተመረጡ ቦታዎች ላይ ሁሉንም ባለድርሻ አካልና ባለቤቱን ይሄ ከጥናቱ ጋር የተጠናው ጥናት የመስክ ጥናቱ ምን ያክል ህዝቡ ከመያነሳቸውና ይዞ ካላቸው ሐሳቦች ጋር ተቀራራቢ ወይም ደግሞ ተመሳሳይ ነው የሚለውን ነገር ከባለቤቱ መስማት ግዴታ ስለሆነ ባለቤቶቹን በማዋየት በትክክል ምንድነው የሚለውን ግብአት ለመውሰድ ነው።
ኮሚሽኑ የውሳኔ ሐሳቦችና ምክረ ሐሳቦችን ለውሳኔ ሰጪ አካላት የሚያቀርብ እንጂ በራሱ ውሳኔ ሰጪ አካል አይደለም የሚሉት ኡስታዝ አቡበከር ከወሰን ማንነትና አስተዳደር ጋር የተያዙ ችግሮች የማያዳግም መፍትሄ እንዲገኝላቸው የሚያስችሉ ምክረ ሐሳቦችን ለማቅረብ ጥረት ይደረጋል ነው ያሉት። ለዚህም ፖለቲካ ውሳኔዎችን ብቻ ሳይሆን ሌሎችንም አቅሞች አሟጦ መጠቀም ይገባል ይላሉ ኡስታዙ።
እዚህ ሀገር ላይ ሀገር ሽማግሌዎች አንሰው የሃይማኖት አባቶች ጠፍተው ወይንም ደግሞ ጉዳዮችን መፍታት የሚችሉ አቅም ሳይኖራቸው ቀርቶ አይደለም። አንዳንድ ጊዜ ሁልጊዜ መፍትሄዎች እንዳገር ሲታሰብ ፖለቲካ ብቻ አይደለም የሚፈቱት። ዛሬ ፖለቲካ ጉዳዮችን መፍታት ቢችል ኖሮ እስከዛሬ ያለንበት ቁርሾ ይፈታ ነበር። የፖለቲካ መፍትሄዎች ብቻ አይደለም ሀገርን ሊያድኑ ሀገር ሊታደጉ የሚችሉት። አሁንም እንደ መንግስትም አምኖባቸዋል ብዬ የማምናቸው እነዚህ ሀገር በቀል የሆኑ የማህበረሰብ መፍትሄዎች በሃይማኖቱ አገሪያችን ስንመለከት ኢትዮጵያ የሃይማኖት ሀገር ነው ተብሎ ይባላል። 98% ይባላል። ቁጥሩ ትክክል ነው አይደለም መጠናት ይፈልጋል። እውነታው ግን ከዛ በተቃራኒ ነው። አማኝ የተባለ ማህበረሰብ ነው ዛሬ ሲባላ ሲገዳደል አንዱ አንዱን ሲያጠቃና ሲጎዳ እየተመለከተ ያለው። ባናምን ምን እንሆን ነበር? የእምነቱ ውስጥ ባንኖር ምን እናገኝ ነበር? እነዚህ መፍትሄዎቹም ጠፍተው አይደለም፣ ምሁሮቹም አባቶቹም ሽማግሌዎቹም ጠፍተው አይደለም። እነዛን ግን በትክክል ባለድርሻ አድርጎ ማምጣት ይፈልጋል። እዚህ ሀገር ላይ ትልቁ ፈተና ሆኖብን አልፏል ብዬ የማስባቸው አገር ሽማግሌዎች ለሀገርና ለህዝብ ታማኝ ከመሆን የበለጠ ለመንግስት ታማኝ እንዲሆኑ፣ የፖለቲካ ታማኝ እንዲሆኑ ተሰርቷል። የሃይማኖት አባቶች ለእምነታቸው ሳይሆን ፖለቲካው ቀና እንዲሆን ተደርጓል። እነዛ ከህዝብ ጋር ያላቸው ግንኙነትና ታማኝነት እንዲጠፋ የተደረገበት ስርዓት አልፏል። እነዛ ነው ወደ ትራኩ መመለስ በትክክል ያሉንን ልንጠቀም ይገባንን ትሬንዶችንና መሰረት ላይ መተው ለማህበረሰብ መፍትሄ ሊሰጡ የሚችሉ ነገሮችን ወደ ቦታቸው መመለስና እነዚህን የመፍትሄ ሐሳቦች አካተን ከፖለቲካው መፍትሄ ጋር አብሮ አዛምዶ ዘላቂ የሆነ መፍትሄ እንዲመጣ ምክረ ሐሳብ ማቅረብ ነው። ይሄው ነው
እስካሁን እየተሰራባቸው ካሉ አሰራሮች የተለዩ ምክረ ሐሳቦች ጭምር በጥናት መካተቱን የሚናገሩት ደግሞ የኮሚሽኑ ዳይሬክተር አቶ አወል ሁሴን ናቸው። የምክረ ሐሳቦቹን ዝርዝር ይዘቶች ከመናገር የተቆጠቡት አቶ አወል ሆኖም ብዙ ነገሮች መፈተሽ ይገባቸዋል ብለዋል። ነገር ግን በሐሳቦቹ ላይ በመጀመሪያ ህብረተሰቡ ሳይወያይ የጥናት ውጤቱ ይፋ አይሆንም ብለዋል። የጥናት ውጤቶቹ ህብረተሰቡ ተወያይቶባቸው ተቀባይነት ካገኙ በኋላ ለውሳኔ ሰጪ አካላት በግብዓትነት ይቀርባሉ ነው ያሉት።
በምክረ ሐሳብነት ብቻም ሳይሆን በጣም በርካታ ውይይቶችን የሚፈልጉ አገራዊ መግባባትን መፍጠር የሚያስፈልግባቸው በጣም በርካታ ኢሹዎች ተነስተዋል። ምናልባት አስተዳደር ወሰን ማንነትና ራስን በራስ ማስተዳደር ስንል ሶስቱ ጉዳዮች ብቻ አይደሉም፣ በጣም ከብዙ ነገር ላይ ጋራ የተሳሰሩ ናቸው እነዚህ ሶስት ጉዳዮች። ስለዚህ እነዚህ ሶስት ጉዳዮች ለመፍታት በርካታ ነገሮችን መዳሰስ ይፈልጋል። እንዳልኩት ፖሊሲዎችን መዳሰስ ይፈልጋል፣ ህጎችን መዳሰስ ይፈልጋል። ተቋማዊ አደረጃጀታችን ምን ይመስላል የሚለው መፈተሽ አለብን። ህገ መንግስታዊ ማዕቀፉ ምን ይመስላል የሚለው መፈተሽ አለበትና በዛ መልኩ ተፈትሾ ሲመጣ እንዳልኩት ምክረ ሐሳቦቹ ከህገ መንግስት ማሻሻያ አንጻር የተቀመጡ ምክረ ሐሳቦች አሉ። ከክልሎች ወሰን አከላለል ጋራ የተያዙ ምክረ ሐሳቦች አሉ። ራስን በራስ ከማስተዳደር ጋር የተያዙ አሉ። በጣም በርካታ ናቸው።
ምክረ ሐሳቦቹ ላይ ወደፊትም ተከታታይ ውይይቶች እንደሚኖሩ አሳወል ይናገራሉ።
ስቴፖች አሉ። በጣም አሁን ይሄ የመጀመሪያችን ነው። እንግዲህ ውይይቱ የሚካሄደው በዞን ደረጃ፣ በክልል ደረጃ፣ በፌዴራል ደረጃ ነው መድረኮች ያሉት። ባለድርሻዎቹም የተለያዩ ናቸው። ለምሳሌ በፌዴራል ደረጃ ወደ 7 መድረኮችን አስበናል። ለምሳሌ የፖለቲካ ፓርቲዎችን ለብቻቸው ለማወያየት አስበናል። የሚዲያ አካላትን ለብቻቸው ማወያየት ፈልገናል። የሚመለከታቸው ሌሎች ባለድርሻዎችን ማወያየት አስበናል። ሌሎችንም በተመሳሳይ መልኩ ወደ 7 የሚደርሱ መድረኮችን ለይተናል። የተለያዩ ባለድርሻዎችን በፌዴራል ደረጃ፣ በክልል ደረጃ በሁሉም ክልሎች እናካሄዳለን። በክልል ደረጃ መጀመሪያ ከዞኖች ጋር ችግር ካለባቸው ኤሪያዎች፣ ጥናት በተጠናባቸው አካባቢዎች ካሉ ማህበረሰቦች ጋር እንወያይና የክልል ማጠቃለያ ደግሞ ከክልል ከፍተኛ አመራሮች በተገኙበት የክልሉን ሁኔታ ደግሞ እንወያያለን።
በሀገሪቱ የማንነት የወሰንና ራስን በራስ የማስተዳደር ጥያቄዎች የበርካታ ግጭቶችና ውጥረቶች መንስኤ ሆነው ቆይተዋል። በዚህ ረገድ ህዝበ ውሳኔ ወይም ሪፈረንደምን እንደ ዋነኛ መፍትሄ የሚያስቀምጠው የኢትዮጵያ ህገ መንግስት ብቻውን በቂ ሆኖ ባለመገኘቱ ጥያቄዎችና ጥያቄዎች የሚወልዷቸው ግጭቶች ሊቀንሱ እንዳልቻሉ የኮሚሽኑ አመራሮች ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ቸኮል። አድማጮች የምትከታተሉት በ22 25ና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከጀርባ የሚሰማው ሙዚቃ እንደሚያሳብቀው የኮቪድ-19 ወረርሽኝ ተከትሎ በተፈጠሩ የአሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ድምጽ ነው። አሁን በድምጽ ከደረሱን አስተያየቶቻችሁ አንዱን እናሰማችኋለን።
ይህች በመጀመሪያ የከበረ ሰላምታ እናቀርባለሁ ለአማርኛው ፕሮግራም አዘጋጅ በአጠቃላይ ሀገራችንና ኢትዮጵያን እግዚአብሔር ከዚህ ካለችበት መከራና ስቃይ ውስጥ እንዲያወጣት በሁላችን ጸሎት ይሁን። በመከራ ውስጥ እና በጭንቀት ውስጥ ያላችሁን ሁሉ አምላካችን ከጭንቀት ከመከራ ያውጣችሁ። ፍትህ ያጣችሁን ወገኖችን ደግሞ በእስር የምትማቀቁን ሁሉ ኃያሉ ጌታ ዋስጠበቃ አለኝታ ሆኖ ያሰጣችሁ። ኢትዮጵያና ህዝባን እግዚአብሔር ይባርክ። መላኩ ሚሻ ነኝ ከካናዳ ካልጋሪ። በድጋሚ ዜሮች አመሰግናለሁ። መልካም የጌታችን ኢየሱስ ክርስቶስ የልደት በዓል ይሁንልን እላለሁ። ሰላም፣ አመሰግናለሁ።
ቀደም ካሉ አስተያየቶች አንዱን የሰማችሁት አድማጮች በተለያዩ ፕሮግራሞቻችን በሰማችኋቸው ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያላችሁን አስተያየቶች ላኩልን፣ ጻፉ፣ እናስተናግዳለን። ታዲያ በፕሮግራማችን በተከታተላችኋቸው በተጨባጭ በስርጭታችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ ያተኮሩ በመረጃ የተደገፉ አስተያየቶችና ገንቢ ትችቶችን በመላክ ከምታቀርቧቸው ሐሳቦች በተጨማሪ በሌሎች ጉዳዮች ላይ ለምታቀርቧቸው አስተያየቶችም ሆነ የድምጽ ወይም የጽሑፍ መልእክቶች ከጥላቻ ስሜት በራቁ በተሻለም መጠን ገንቢ በሆኑ ጭብጦች ላይ ቢያተኩሩ በተለይም ለመከራና ለችግር የተዳረጉ ወገኖችን ስቃይ ለማቅለል እንዲሁም በሌሎች ማናቸውም መንገዶች ሕይወትን ለማሻሻል የታለሙ እንዲሆኑ እናበረታታለን። የነጻው ስልክ መስመራችን 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን ኢሜይል ለሚቀናችሁ horn@vnews.com ነው። እንግዲህ መልእክቶቻችሁን ላኩ፣ አበረታተናል። የአድማጮች መስኮት ተጀምሯል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ወደ ሁለተኛው ቀዳሚ ዝግጅት ነው የምናልፈው፣ ትምህርት። ቀደም ብለን በመግቢያችን ያስተዋወቅናችሁ ዝግጅት ነው። የትምህርት ማዕድን ሚኒስቴሮች አብረው ሊሰሩ ነው። የማዕድን ዘርፍ በሰለጠነ የሰው ኃይል እንዲለማ ለማድረግ እየሰራ መሆኑን የማዕድን ሚኒስቴር አስታውቋል። ፀሐይ ዳምጠው ናት የተከታተለችው።
ኢትዮጵያ ከፍተኛ የውጭ ምንዛሪ የምታገኝበት የማዕድን ዘርፍ በአግባቡና ብቃት ባለው የሰው ኃይል መደገፍ እንደሚገባው የማዕድን ሚኒስትር ታከለ ኡማ ይናገራሉ። ዘርፉ ይበልጥ እንዲጎለብትና ለተፈለገው ዓላማ በጥራት እንዲለማ ከከፍተኛ ትምህርት ተቋማት ጋር ያለው ትስስር አስፈላጊ መሆኑንም ገልጸዋል።
በማዕድን ዘርፍ አጠቃላይ በምርቱም በፍለጋውም የሰው እውቀት ውስንነት አለ። የእውቀትም ይሁን የስኪል ውስንነት አለ። እሱን በዩኒቨርሲቲዎች ደረጃና በቮኬሽናል ኮሌጆች ደረጃ ለመፍታት ነው ሐሳቡ። የቲቪቲዎችን ከቲቪቲዎች ጋር በተለይ የቲቪቲ እንደምሰራ ምን ላይ እንደምሰራ ከነሱ ጋር ጨርሰናል። የኛው ደግሞ ወደ ፕሮሰስና ወደ ቫልዩ ቼን ስለምንገባ ዩኒቨርሲቲ የሚያስተምራቸው ተማሪዎችና ከዛም የሚወጡ ምሩቃን የተሻለ እውቀት ይዞ ወጥቶ ኩባንያዎች ጋር እየሰሩ ሀገራዊ ምርቱን እንዲያሳድጉና ማይድን ሁለት ነገሮችን በመሰረታዊነት ማይድ ራሱ አለ፣ እውቀት ያስፈልጋል፣ ቴክኖሎጂ ያስፈልጋል። እነዚህን አንድ ላይ አጣምሮ ሀገራዊ ምርትን ማሳደግ ነውና ዩኒቨርሲቲዎች ኃላፊነቱን እንዲወስዱ ያደርግ ነው። ሁሉንም ዩኒቨርሲቲ አይደለም፣ ማይድናት የሚገኙበት ቦታዎች ዩኒቨርሲቲዎች የተመረጡ ናቸው። እነሱ የተሻለ ሰው ኃይል እንዲያሰለጥኑ ነው። የሰለጠኑ የሰው ኃይላት ደግሞ ወደ ኩባንያዎችም ወደ መንግስትም እየገቡ የመንግስትን የሀገርን ምርታማነት መጨመር ነው አላማው። ይሄ ነው
በሰለጠነ የሰው ሀብት እጥረት ምክንያት ለተፈጠረው ችግሮች መፍትሄ ለማበጀት ከትምህርት ሚኒስቴርና ከከፍተኛ ትምህርት ተቋማት ጋር በትስስር መስራት አስፈላጊ መሆኑንም ሚኒስትሩ ጨምረው ገልጸዋል። በጋራ በመስራት ጉዳይ ላይ ለውይይት የተቀመጡት የትምህርት ሚኒስትር ፕሮፌሰር ብራኑ ነጋ በበኩላቸው በዚህ ምክክር ላይ ዕውቀትን ማዕከል ያደረጉ ኢንዱስትሪዎች በልማቱ ረገድ ሰፊ ርቀት ሊጓዙ ይችላሉ፣ የማዕድን ዘርፍም ይህ እጅጉን ያስፈልገዋል ብለዋል። የከፍተኛ ትምህርት ተቋማት በሚያስመርቁት የሰው ኃይል ብዛት ሳይሆን በጥራቱና በተለየ መስክ ላይ ትኩረት አድርገው መስራታቸው ወሳኝ መሆኑንም አንስተዋል። ሀገሪቷ ያላትን ማዕድን በቅጡ መጠቀም የምትችለው ዕውቀትን መሰረት ማድረግ ሲቻል ነው ያሉት ፕሮፌሰር ብርሃኑ በማዕድን ዘርፉ የታዩ ከተቋማቱ ጋር አብሮ የመስራት ፍላጎት በሌሎችም ዘርፎች መቀ መቀጠል እንዳለበት ምክረ ሐሳብ ለግሷል።
ከአገሪቱ አጠቃላይ እድገት ከአገሪቱ አጠቃላይ ልማት ኢኮኖሚ ብቻ አይደለም አጠቃላይ በግብረ ገብነት በሞራል መሰረታችን በሳይንስ በቴክኖሎጂ ወደፊት እውቀት መር የሆነ የዓለም ኢኮኖሚ ቢሄደው ወደዛ አጣጫ ነው ካል ዘነ ትምህርት ሴክተራችንን ሲግኒፊካንትሊ እንደገና በደንብ አጥርተን መስራት አለብን በሚል ሪፎርሞች እየተካሄዱ ሶ አንዱ የዚህ ሪፎርም እንትን ሴንተሩ ይሄ ዲፈረንሺየሽን የተለያዩ ዩኒቨርሲቲዎች በተወሰኑ ኤሪያዎች ላይ ጠንካራና ሪል ትርጉም ያለው ጥራት ያለው ትምህርት የሚሰጡበትና ጥራት ያላቸው ምሩቃንን የሚያፈሩበት ሁኔታ መፍጠር
በዘርፉ ወሳኝ ሚና የሚኖራቸው አዳዲስ የትምህርት መስክ የመክፈትም ይሁን ያሉትን የልቀት ማዕከል የማድረግ አካሄድ የሚበረታታና መታገዝ ያለበት መሆኑን ገልጸዋል።
ማዕድን ሚኒስቴር አገሪቱ አላት ብሎ ከሚያስባቸው ማዕድኖች ኤሪያ ያሉ ዩኒቨርሲቲዎች በእነኛ ማዕድኖች አካባቢ ተወዳዳሪ ሊሆኑ የሚችሉ ብቃት ያላቸው ተማሪዎች የሚፈጠሩበትን መንገድ ካሁኑ ዲፓርትመንቶቻቸውን በደንብ እንዲያዘጋጁ የትምህርት ካሪኩለሙን በደንብ አድርገው አዘጋጅተው እንዲጠብቁ እና ተወሰነ ጊዜ በኋላ ተማሪዎች ሲቀበሉ በዛ ሴክተር ውስጥ መሄድ ፈልጋለሁ የሚሉ ተማሪዎችን መርጠው አበልጽገው ለኢንዱስትሪው ሬዲ የሚያደርጉበት ሁኔታ እንዲያመቻቹ ካሁኑ ዝግጅት እንዲያደርጉ ፈንዳሜንታሊ አሉ። ይሄንን እንደነኛ አይነት ትምህርቶችን የሚሰጡ ግን ተቀለ ነው እስካሁን እዛ ላይ ፎከስ ሆኖ ከዛ ጋር ተያያዥነት ያላቸውን እውቀቶች በሙሉ ባንድ ላይ አጎልብቶ ዲግሪ የሚሰጥ ፕሮግራሞች አሉ። ሶ እነዛን ዴቨሎፕ ማድረግ እንዲችሉ እንዲዘጋጁ ነው ይሄ ውይይት ያስፈልገበት።
የማዕድን ኢንዱስትሪ ኢንስቲትዩት ዋና ዳይሬክተር ዶክተር ጉታ ለገሰ በበኩላቸው በማዕድን ዘርፍ ከፍተኛ የሰለጠነ የሰው ሀብት እጥረት መኖሩን በጥናት ስለተረጋገጠ አሁን ለችግሩ መፍትሄ እየተፈለገ ነው ሲሉ ተናግረዋል።
ከዚህ ፊት በተደረጉት ጥናቶች የተገኘው አንዱ ችግር በዚህ ዘርፍ ከፍተኛ የሰው ኃይል እጥረት አለ፣ የሰለጠነ የሰው ኃይል እጥረት አለ። ሰው ይሄን ነገር ለማሟላት አንዱ የሰራነው ነገር ባለፉት 6-7 ወራት እንዴት አድርገን ይሄንን ቀርፋለን የሚለው ነው። ይሄንን ለመቅረፍ ሁለት የማስተር ፕሮግራሞች በአዲስ አበባ ዩኒቨርሲቲ ከሌሎች ባለድርሻ አካላት ኮሎራዶ ዩኒቨርሲቲም አጋዣችን ሆኖ ሁለት ፕሮግራሞች ተጀምሯል። ማስተር ፕሮግራም በማዕድንና ማስተር ፕሮግራም በነዳጅ በፔትሮሊየም ከአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ ጋር በትብብር እየሰራን ነው።
አሁን ባለው መረጃ የማዕድን ሀብት ክምችት በሚገኙበት አካባቢ የሚገኙ የከፍተኛ ትምህርት ተቋማት ዘርፉ የሚሻውን የትምህርትና የክህሎት ስልጠናዎችን እየሰጡ ያሉ ዩኒቨርሲቲዎች እንዳሉ ወደ ተግባር ያልገቡም ወደዛው ማምራት አለባቸው በማለት ዶክተር ጉታ አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ሃይን አመስግኜ ወደ አንድ ዓለም አቀፍ ርዕስ ነው መስዳችሁ። ጊኒ ወርምን ማጥፋት ይላል። የጊኒ ወርም በሽታን ለማስወገድ በሚደረገው እንቅስቃሴ ላይ መቀመጫውን ዩናይትድ ስቴትስ አትላንታ ግዛት ውስጥ ያደረገው የካርተል ማዕከል አብረታቻች ውጤት እያሳየ ያለ ተግባር እያከናወነ መሆኑ ተገለጠ። ጊኒ ወርም እየተባለ የሚጠራውን ውሃ ወለድ በሽታ ከኢትዮጵያ፣ ከቻድ፣ ከደቡብ ሱዳን፣ ከማሊና ከካሜሩን ማጥፋት ከቻለ ያለ ክትባት በመከላከል ብቻ የሚጠፋ የመጀመሪያው በሽታ እንደሚሆንም ተነግሯል። የኬን ፋራቦን ዘገባ ሄደን ገረመው እንደሚከተለው ታቀርባለች።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት እጅግ አስከፊ ደረጃ ላይ ደረሰ ካንሰር እንዳለባቸው ከተነገራቸው በኋላ በሰጡት ጋዜጣዊ መግለጫ ላይ ህይወታቸው ከማለፉ በፊት አንድ ሊያሳኩት የሚሹት ግብ እንዳላቸው እንዲህ ሲሉ ነበር የተናገሩት።
የመጨረሻው የጊኒትል እኔ ከማለፌ በፊት እንዲሞት ነው የምፈልገው።
ከስድስት አመታት በኋላም ካንሰርን ጨምሮ ከሌሎች የጤና ችግሮች ጋር የሚዋጉት የ97 አመቱ ካርተር ያቋቋሙት ማዕከል ጊኒትልን ለማስወገድ ታሪካዊና ወሳኝ የሆነ ስኬት ደረጃ ላይ ደርሷል። አዳም ዌስ በካርተር ማዕከል ውስጥ የጊኒትል ማስወገድ እንቅስቃሴ ዳይሬክተር ናቸው።
We are pleased to mention that there are only 14 human cases.
እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት ማብቂያ ድረስ በበሽታው የተጠቁ 14 ሰዎች ብቻ እንደነበሩ ስናውቅ ደስታ ይሰማናል። ይህ አመት ከተጀመረም እስካሁን የተመዘገበ በሽተኛ የለም።
አዳም ወይስ ይህ በሰው ልጅ ታሪክ ውስጥ በበሽታው ዙሪያ የተመዘገበ እጅግ ዝቅተኛው አሃዝ ነው ይላሉ። ይሄ ወሳኝ የሆነ ስኬት ታዲያ በአለም ላይ የጠፋው ሁለተኛ በሽታ የሚለው ደረጃ ላይ ደርሷል። አዳም ወይስ በድጋሚ
So every year more than 3 million people were suffering from guinea worm and today to be able to
በየአመቱ ወደ 3 ሚሊዮን የሚጠጉ ሰዎች በዚህ በሽታ ይሰቃዩ ነበር። ዛሬ ግን በመድር ላይ ከሚገኙ 8 ቢሊዮን ከሚደርሱ ህዝቦች መካከል 14 ሰዎች ብቻ ናቸው በበሽታው የተጠቁት ብለን መናገር ይችላል።
ይህንን ሁኔታ ልዩ የሚያደርገው ደግሞ በሽታው 48 ከመቶ የሆነውን ቅናሽ አስመዘገበው ዓለም በኮቪድ-19 ወረርሽኝ በመተናጠበት ባለፈው አመት መሆኑ ነው ይላሉ።
The national programs have remained almost entirely operational.
የጊኒ ትልል ለማጥፋት በብሔራዊ ደረጃ ሲሰራ የነበረው መርሃ ግብር በወረርሽኝ ወቅትም ቢሆን ሙሉ በሙሉ አገልግሎት እየሰጠ ነበር።
ወይስ የጊኒ ትልል ለማስወገድ የሚደረጉት እንቅስቃሴዎች በውጭ ሀገር ዜጎች ሳይሆን በሀገሬው ማህበረሰብና የአካባቢው ሰዎች የውሃ አቅርቦትን እንዲጠብቁ በማድረግ ላይ የተመረኮዙ ናቸው ይላሉ። እሳቸውን ሐሳብ የደቡብ ሱዳን የጤና ሚኒስቴር የጊኒ ትልል ማስወገድ እንቅስቃሴ ዳይሬክተር የሆኑት ማኮይ ለጎራም ይስማሙበታል።
We built a formidable force at the community level.
በማህበረሰብ ደረጃ ጠንካራ የሆነ ግብረ ኃይል ገንብተናል። በማህበረሰቡ ውስጥ መንቀሳቀስ የሚችል መርሃ ግብር መሆኑንም አረጋግጠናል። ዕለት ተዕለትም ይሄ መርሃ ግብር ማህበረሰቡ የራሱ መሆኑን ተረድቶ ባለቤት እንዲሆን እንሰራለን።
በአንድ ወቅት 80 ከመቶ የሚሆነው የዓለም የጊኒ ትል በሽታ ተጠቂዎች በደቡብ ሱዳን ነበር የሚገኙት። በርስ በርስ ጦርነት ወቅት በደቡብ ሱዳን የቀጠለው እንቅስቃሴ ታዲያ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ማብቂያ ላይ በሀገሪቱ 4 ተጠቂዎች ብቻ እንዲቀሩ አድርጓል። ማኮይሎ ጎራ በድጋሚ
በደቡብ ሱዳን ይህን ማድረግ ከቻልን ይህን ቢሆን ማድረግ እንችላለን ብዬ ማመንሻለሁ።
ማሊ ኢትዮጵያና ቻድ አንዳንድ የካሜሮን አካባቢዎችን ጨምሮ የጊኒ ትል የሚገኝባቸው ቦታዎች ናቸው። እንቅስቃሴው ስኬት ቢያስመዘግብም ተግዳሮቶች እንደነበሩበትም የታርተር ማዕከል የጊኒ ትል ማስወገጃ እንቅስቃሴ ዳይሬክተር አዳም ወይስ ያስረዳሉ።
What we've seen in the last 10 years or so is infection.
ባለፉት 10 ዓመታት ውስጥ ያስተዋልነው ነገር በእንስሳት ላይ የሚከሰት ምርቀዛ መፈጠሩ ነው። ስለዚህ እንደ አውሮፓውያን አቆጣጠር በ2012 ላይ ይህንን ስናስተውል ይሄ ዘመቻችንን ወደ ኋላ የሚጎትት መሆኑን አይተናል።
ነገር ግን እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት በእንስሳት ላይ ተመዘገበው በሽታው እጅግ አነስተኛ መሆኑ ሩጫው እየተጠናቀቀ መሆኑን አመላክቷል። በዓለም አቀፍ ደረጃ የጊኒ ትል በሽታ ቁጥር እየቀነሰ ቢመጣም የፕሬዝዳንት ካርተር እድሜ ግን እየጨመረ ነው። አዳም ወይስን በዚህ ጥረት ውስጥ የሚሳተፉ በሙሉ በቶሎ ጥሩ ውጤት ለማስመዝገብ በሽታውን ለማጥፋት እየጣሩ ነው ይላሉ።
Of course I would like nothing more than to see it happen.
በሳቸው እድሜ ዘመን ይሄ ነገር ተፈጽሞ ማየት እንሻለሁ። ፕሬዚደንት ካርተር እንደዋና አለቃችንም የሰሜን አፍሪካ ከሆኑ በዚህ ሀገር ላይ ትኩረት እንድናደርግ ሲገፋፋን ነበር። ይሄ በራሱ ባለን ኃላፊነት ላይ ሌላ የሚገፋ ኃይልን ይጨምራል።
አመሰግናለሁ ሄደን። አድማጮች ተከታዩ ተፈጥሮና አካባቢ። አረንጓዴ ዘመቻ በታላቁ ሩጫ ይላል የለቱ የተፈጥሮና አካባቢ። ባለፈው እሁድ በተካሄደው 21ኛው ታላቁ ሩጫ በኢትዮጵያ በተጀመረው አረንጓዴ ዘመቻ ከ3 ኩንታል ተኩል በላይ ክብደት ያለው ደረቅ ቆሻሻ መሰብሰቡን ነው አዘጋጆቹ ያስታወቁት። የተሰበሰበው ደረቅ ቆሻሻ ወደ ዳግም ምርት ሂደት ጥሬ ዕቃነት ሊመለስ የሚችል መሆኑም ተገልጧል። አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በኢትዮጵያ መጪ ዝግጅቶችም የአካባቢ ጥበቃን ታሳቢ የሚያደርጉና ዕውቀትን ለማበልጸግ የሚታለሙ እንደሚሆኑ የኦፕሬሽኑ ዲሬክተር ዳግም ተሾመ ለአሜሪካ ድምጽ ገልጠዋል። ስምኝሽ የቆየ
ዓለም ላይ ከሚደረጉ አስደሳች ውድድሮች አንዱ መሆኑ የሚነገርለት ታላቁ ሩጫ የአረንጓዴነትን ዘመቻ እንዴት እንደተቀላቀለ ሐሳቡ እንዴት እንደመጣ ባጭሩ ንገረን።
ብዙ የተለያዩ የከኛ በፊት የተጀመሩ ትልልቅ ውድድሮችንም በተለያየ ጊዜ እየሄድንም በቴሌቪዥንም እናያለን እና አሁን ትልልቆቹ ውድድሮች ወደዚህ ወደ አረንጓዴ ሩጫነት የመቀየር አዝማሚያ አላቸው። ስለዚህ ዘንድሮኛም ለምን በተቻለ መጠን ውድድራችንን አረንጓዴ ውድድር አናደርገውም? ዘንድሮ ጀምረ ነው የቀጠልንበት እያሻሻል ነው እንሄዳለን ብለን ያሰብ ነው።
አረንጓዴ ሩጫ ምን ማለት ነው?
አረንጓዴ ሩጫ እንግዲህ በተቻለ መጠን የምናካሄደው ውድድር የተፈጥሮ ሀብት ላይ የሚያደርሰውን ጉዳት በተቻለ መጠን ወደ ዜሮ ለማድረስ መጣር ማለት ነው። የካርበን ልቀትን መቀነስ፣ አካባቢን የሚበክሉ ነገሮች በውድድር ላይ ላለመጠቀም በተቻለ መጠን መቀነስ ነው ለእኛ እንደ አረንጓዴ ሩጫና። ይህንንም ስናደርግ አምስት ዘርፎችን መርጠን እነዛ ላይ ለመስራት ነበረ ያቀር ነው። ከሞላ ጎደል አብዛኞቹን አሳክተናል። ያው ወደፊትም መንቀጥላቸው ይሆናል።
እንግዲህ ካደረጋችሁት ነገር አንዱ ባለፈው እሁድ በተካሄደው የታላቁ ሩጫ ላይ ለመጀመሪያ ጊዜ የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ አድርጋችኋልና በምን መልኩ ነው የኤሌክትሪክ መኪናዎች ጥቅም ላይ የዋሉት?
የአካባቢ ጥበቃ ላይ ከምንሰራባቸው ከአምስቱ ዘርፎቻችን አንደኛው የካርበን ልቀትን መቀነስ ነው። በምን መልኩ ነው ያደረግነው? አንድ ተሳታፊዎች በተቻለ መጠን የውድድሩ መነሻ መድረሻ አካባቢ የሚኖሩ ከሆነ በእግራቸው እንዲመጡ አድርገው፣ ሁለተኛ የህዝብ ትራንስፖርት እንዲጠቀሙ በተቻለ መጠን በጋራ ትራንስፖርት በተጠቀሙ ቁጥር የካርበን ልቀትን መቀነስ ነው። ሌላኛው ግን አትሌቶችን የምንመራባቸው የውድድር መኪናዎች ነበሩ። ብዙ ጊዜ እነሱም በነዳጅ በጋዝ የሚሰሩ መኪናዎች ነበሩ። ስለዚህ ዘንድሮ የኤሌክትሪክ መኪናን ለሚጠቀም አትሌቶቹን ለመምራት የካርበን ልቀት ስለማይኖራቸው በኤሌክትሪክ ስለሚሰሩ ያንን ነገር እንደ አንድ እንደ ማሳያ፣ ሁለተኛ ለሰዎችም እንደ ማስተማሪያም ይሆናል በሚል ነው የተጠቀምነው።
አሁንም በሁለት በተደረገው ሩጫ ላይ ለመጀመሪያ ጊዜ የመሮጫ ቲሸርቶቹ ጀምሮ ለአካባቢ ጥበቃ ተስማሚ የሆኑ ምርቶችን የተጠቀማችሁት፣ ለምሳሌ ወረቀቶችን በብዛት ላለመጠቀም ሞክራችኋል። የሚጣሉ የፕላስቲክ ጠርሙሶችንም እንዲሁ ተሰብስበው እንደገና ጥቅም ላይ እንዲውሉ ለማድረግ ሞክራችኋል። ምን ያክል ስኬታማ ነበር?
ከአምስቱ ፒላሮች አንደኛው በተቻለ መጠን ሪሳይክል የሚደረጉ ነገሮችን ሪሳይክል ማድረግ የሚል ነው። አብረን የምንሰራው ፔትኮ የሚባል የሀገር በቀል ኤንጂኦ አለ። የተቋቋመውም ከትልልቅ የፕላስቲክ አምራች ድርጅቶች ኃላፊነት ይሰማናል ብለው ያቋቋሙት ነው። በዚህ ውድድር ላይ ብቻ ዛሬ በደረሰን ሪፖርት ወደ 350 ኪሎ ግራም የደረቅ ቆሻሻ ተሰብስቦ ሪሳይክል ለመደረግ በግብአትነት አገልግሏል እና ለእኛ ይሄ እንደ ትልቅ አቺቭመንት ነው። ዘንድሮ እንግዲህ የተሳታፊው ቁጥር ውድድሩን የጨረሰው ወደ 20,000 የሚጠጋ ነው። እንደው በውድድሩ ምክንያት ለተሳታፊዎች በሚሰጡ የውሃ የፕላስቲክ ጠርሙሶች ምክንያት ለአካባቢ ብክለት ጠንቅ ከመሆን ይልቅ ወደ ተጨማሪ ወደ ለኢኮኖሚ ውስጥ እንዲገቡ በዚህ መልኩ ሪሳይክል እየተደረጉ እንዲገቡ ያደርጋል ማለት ነው። ዘንድሮ ጥሩ ተሳክቶልናል ብለን እናስባለን። እንዳልሽው ወረቀት ላለመስጠት በተቻለ መጠን ምዝገባችንን ተሳታፊዎች በስልክ እንዲመዘገቡ አድርገናል። እዚህ የምንሰጣቸውንም መረጃ በፊት መጽሔት አሳትመን እንሰጥ የነበረውን የመጽሔቱን ሶፍት ኮፒውን ለእያንዳንዱ ተሳታፊ በስልካቸው እንዲደርስ አድርገናል። በፕላስቲክ ባግ ቲሸርቶችን እንሰጥ ነበር። ቲሸርቶች በጨርቅ ባግ እንዲሰጡ አድርገናል። ቲሸርቶቹ ደግሞ ሪሳይክል ሊደረግ ከሚችል ማቴሪያል እንዲሰሩ አድርገናል። ስለዚህ እነዚህ ነገሮች በቻለ መጠን ወደ አሰራው ነገር እየመሩ ነው ብለናል።
እያስተዋወቃችሁት ያላችሁት የአረንጓዴነትን ዘመቻ ምን ያክል ሰው ተደርቶታል? ምን ያክል ተሳታፊ ነበር ትላላችሁ?
እንግዲህ ይሄ ነገር ለእኛ አዲስ ብዙ ስራ እንደሚጠበቅብን ያሳያል። ምክንያቱም ከሌሎች አመታት በተለየ መልኩ ወደ 100 ሰዎች በውድድሩ መንገድ ላይ የተለየ ዩኒፎርም ለብሰው በየ250 ሜትሩ የሚጣሉ ቆሻሻዎችን በአግባቡ የቆሻሻ መጣያዎች ውስጥ እንዲጥሉ ትልልቅ የቆሻሻ መጣያዎች አዘጋጅተው ሲጠብቁ ነበር። የውድድሩ መጨረሻ ላይም ከሜዳሊያ ከተወሰደ በኋላ ውሃ ሲሰጥ እዛም አካባቢ ብዙ ሰዎች ነበሩ። ያንን ሲያደርጉ የነበሩ ቻለ መጠን ሰው ወደ ቆሻሻ መጣያ ቆሻሻዎችን እንዲጥል ዝም ብሎ ያገኘው ቦታ እንዳይጥል ምልክት ሲሰጡ ሲያስተባብሩ የነበሩ ከኛም ከውድድር ከመድረኩም ብዙ መረጃዎችን ሰጥ ነበር። ውድድሩ 2 ሰዓት ጀምሮ 6 ሰዓት አካባቢ መስቀል አደባባይን ያነሳነውን ፎቶ ማሳየት ቢቻል ውድድር የተካሄደበት ሳይሆን ሰውም ያለፈበት እንኳን አይመስልም። በደንብ ተጠርቶ ነበር። ስለዚህ ለእኛ እንደ ውድድር አዘጋጅ ጥሩ አቺቭመንት ነበር። ግን የተወሰኑ አመታት በደንብ ለሰው ማስተማር እንዳለብን ትምህርት ወስደንበታል።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን ታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቅ ቁጫ በኢትዮጵያ 10 ኪሎ ሜትር የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ወደ ላይ የሚካሄደው የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንትን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራቸዋለን።
እንግዲህ ዳግም ታላቁ ሩጫ ለመጀመሪያ ጊዜ አካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው።
እኔም አመሰግናለሁ።
አድማጮች የምሽቱ ዝግጅታችንን በዚህ ማጠናቀቃችን ነው። ያስተናገድኳችሁ አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስማረና ከተቀሩ ባልደረቦች ጋር በዚህ ተሰናበት ነው። ነገ ሐሙስ ምሽት እንገናኝ። አርብ ምሽት እኔ በኩል ሰላም ደህና አደሩ።